የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ቢና ነው ከአሜሪካ ድምፅ ራዲዮ። በዛሬ ምሽት ከምንሰማቸው ጥንቅሮች መካከል ኮቪድ-19 እና የክትባት ተስፋ
በምን ያህል ጊዜ ውስጥ ይገኛል የሚለው ነው እንጂ ጥያቄው። ክትባት ይገኛል የሚል ሙሉ ተስፋ አለኝ።
በዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል ውስጥ በከፍተኛ ኃላፊነት የሚሰሩት ዶክተር ኤርሚያስ በላይ ናቸው። በምሽቱ ክትባትን የሚመለከቱ እውነታዎችና የተሳሳቱ ግንዛቤዎችን ይፈትሻሉ።
ጥቃቶች የሚደርሱ በጣም በቅርብ ሰዎች፣ በአባት፣ በወንድም፣ በአጎት ወይም ከክፍለ ሀገር እናስተምራለን ብለው በሚያመጡ የቅርብ ሰዎች ነው የሚሆነው እና እነዚህ ልጆች እንደዚህ አይነት ሁኔታ ደርሶባቸው በየአካባቢና በየቦታው እንዲህ አይነት ነገሮች ቢወጡ ይሄኛው ብቻ ፊልተር ይበቃል የሚል እምነትም የለንም።
ወይዘሪት ሰናይት ዘውዴ ናቸው። ጾታዊ ጥቃትን የሚመለከት ስራ ሲሰሩ የሰነበቱ ተቋማት አገልግሎታቸውን እያቋረጡ ባለበት በአሁኑ ሰዓት አንድ ተቋም መጠጊያ ላጡ የጾታ ጥቃት ሰለባዎች አለኝታ የሆነ ነው። ዝርዝሩ በምሽቱ ይደመጣል። ተጨማሪ ጉዳዮችንም ይዘናል። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ የዓለምን ውሎ አስከትላ ታስቃኝናለች።
በኢትዮጵያ ተጨማሪ 3 ሰዎች በኮሮና ቫይረስ መያዛቸው ተረጋገጠ። የጤና ጥበቃ ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዛሬ ከሰዓት በጋራ ባወጡት የምርመራ ውጤት ሪፖርት መግለጫ ባለፉት 24 ሰዓታት ውስጥ የላብራቶሪ ምርመራ ከተደረገላቸው 431 ሰዎች ውስጥ 3 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። ይህ የዛሬው የምርመራ ውጤት በኢትዮጵያ የኮሮና ቫይረስ የተገኘባቸውን ሰዎች ቁጥር ወደ 85 ከፍ እንዲል አድርጎታል። ቫይረሱ ከተገኘባቸው ግለሰቦች አንዱ ከአሜሪካ ወደ ኢትዮጵያ የተጓዘ ሲሆን ሁለቱ ደግሞ በቫይረሱ ከተያዘ ሰው ጋር ንክኪ የነበራቸው ናቸው። መጪው የትንሳኤ በዓል በጥንቃቄ እንዲከበር ሲሉ የኢትዮጵያ የጤና ጥበቃ ሚኒስቴር ዶክተር ሊያ ታደሰ ማሳሰቢያ ሰጥተዋል። የወሎ ዩኒቨርሲቲ ከ20 ሚሊዮን ብር በላይ የሚያወጡና የኮሮና ቫይረስን ለመከላከል የሚያግዙ ግብአቶችን ለአራት ዞኖች አከፋፍሏል። በደቡብ ወሎ ደሴ ከተማ አስተዳደር፣ በዋግ ህምራና ኦሮሞ ብሔረሰብ አስተዳደር ዞኖች ለሚገኙ የጤና ተቋማትና ለይቶ ማቆያ ማዕከላት ድጋፉ የተደረገ ሲሆን ግብአቶቹ 55 አይነት መሆናቸው ታውቋል። ድጋፉ ቀድሞ ጠቅላይ ግዛት በመባል የሚታወቀውን አካባቢ በአዲስ መንፈስ የሚያስተሳስርም ነው ተብሎለታል። አሜሪካ ለዓለም የጤና ድርጅት ታደርገው የነበረውን እርዳታ ማቋረጧን ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት በሰጡት ጋዜጣዊ መግለጫ አስታውቀዋል። በመግለጫውም የዓለም የጤና ድርጅት የኮቪድ-19 ወረርሽኝን በ20 እጥፍ እንዲጨምር ምክንያት ነው ሲሉ ከሰዋል። ፕሬዚዳንት ዶናልድ ትራምፕ የዓለም የጤና ድርጅት ያሳለፈውን ወደ ቻይና የሚደረግ የጉዞ ክልከላን አንስተው ጎጂ ውሳኔ ሲሉ ኮንነውታል። አያይዘውም ህይወት አድን ከሆነ እርምጃ በላይ ፖለቲካዊ ትክክለኛነትን ድርጅቱ አስቀድሟል ሲልም ከሰዋል። የዓለም የጤና ድርጅት ለቻይና ያደላል የሚል የፕሬዝዳንት ዶናልድ ትራምፕን ተደጋጋሚ ውንጀላ ተከትሎ ይህን አይነት ውሳኔ እንደሚያስተላልፉ ተጠብቆ ነበር። የዴሞክራት ፓርቲው ሴናተር ፓትሪክ ሌሊ በበኩላቸው በአሁኑ ሰዓት በዓለም የጤና ድርጅት ድጋፍ ማቋረጥ ማለት በጦርነት ጊዜ ለወዳጅ ሀገራት ጥይት ካለመላክ አይተናነስም ብለዋል። ሴኔተሩ አክለውም የዋይት ሀውስ ባለስልጣናት ከመጀመሪያውም ጀምሮ በርካታ ማስጠንቀቂያዎች እንደደረሳቸውና እነሱ ግን የባለሙያ ምክር ባለመስማትና ለችግሩ መፍትሄ ይሆናሉ የተባሉትን ባለመተግበር ቫይረሱን ከጉንፋን ጋር በማመሳሰል ችግሩን ሲያቃልሉት ቆይቷል ብለዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተርስ በትላንትናው ዕለት ማምሻ ባወጡት መግለጫ ላይም ለዓለም የጤና ድርጅት ያላቸውን ድጋፍ እንደሚቀጥሉ ገልጸዋል። ጉተርስ አክለውም አንዴ የዚህን ወረርሽኝ እልባት ስናገኝ ድረስ ወረርሽኙን ለመከላከልና ለመቆጣጠር የሚሰሩ ድርጅቶችን እርዳታ መቀነስም ሆነ ማቆም ተገቢ አይደለም ብለዋል። ቻይና ዛሬ ረቡዕ ባወጣችው መግለጫ የፕሬዝዳንት ዶናልድ ትራምፕን ውሳኔ ተቃውማለች። ዓለም ኮሮና ቫይረስን ለማሸነፍ በሚያደርገው ትግል መሃል ላይ የገንዘብ እርዳታ ማቋረጥ ተገቢ እንዳልሆነ ነው ያስታወቀችው። ጀርመንም በበኩላ ጥፋተኛ መፈለግና ማላከክ ማንንም እንደማይጠቅም በውጭ ጉዳይ ሚኒስቴሯ በኩል አስታውቃለች። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ዋና ኃላፊ የሆኑት ጆሴፍ ቦሬል ለፕሬዝዳንት ዶናልድ ትራምፕ ውሳኔ ምንም አይነት ምክንያት በቂ አይሆንም ያሉ ሲሆን አክለውም የዓለም የጤና ድርጅት ጥረቶችና ስራዎች ከመቼውም ጊዜ በላይ በአሁኑ ሰዓት አስፈላጊ ናቸው ብለዋል። ይህንን ድንበር የማይገድበው ውድቀት መቋቋም የምንችለውም ኃይላችንን በአንድ ላይ በማቀናጀት ነው ብለዋል። በዓለም ላይ እስካሁን ድረስ ከ2 ሚሊዮን በላይ የተረጋገጡ የኮቪድ-19 ታማሚዎች እንዳሉና ትክክለኛው አሃዝ ግን ከዚህ በላይ ሊሆን እንደሚችል የጆን ሆፕኪንስ መረጃ ያሳያል። መረጃው አክሎም እስካሁን በቫይረሱ ከ126,000 ሰዎች በላይ ለህልፈት መዳረጋቸውን ይገልጻል። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ነበርኩ ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ኮቪድ-19 በፈጠረው ሁለንተናዊ ነውጥ ረፍት ያጣችው ዓለም የኮቪድ-19 ክትባትን በጉጉት እየጠበቀች ይገኛል። ክትባትን በተመለከተ የሚዘዋወሩ የተሳሳቱ ግንዛቤዎችም በዚያው ልክ እየተንሰራፉ ነው። ከደቂቃዎች በኋላ የተወሰኑትን እያነሳን በባለሙያ አይን እንፈትሻለን። ከዚያ በፊት ግን ኤደን ገረመው ወደ አዲስ አበባ ትወስድናለች። የኮቪድ-19 ወረርሽኝን ተከትሎ በተጣሉ የእንቅስቃሴ ገደቦች ሳቢያ በዓለም አቀፍ ደረጃ ሰዎች በቤት ውስጥ ለመዋል በመገደዳቸው ምክንያት ሴቶች ከፍተኛ ለሆነ የቤት ውስጥ የሥራ ጫናና ጥቃት ተጋልጠዋል። ይህን የተመለከተው የሴቶች ማረፊያ ልማት ማኅበር ከተባበሩት መንግሥታት የሴቶች ድጋፍ ድርጅት ጋር በመሆን የድንገተኛ ጊዜ መጠለያ ማዕከል አዘጋጅቶ አገልግሎት ጀምሯል። የዚህ አስተባባሪ ከሆኑት ሰናይት ዘውዴ ጋር ኤደን ገረመው አጭር ቆይታ አድርጋለች።
በዓለም ላይ ባለው አስገዳጅ የጤና ሁኔታ ምክንያት ብዙዎች በቤት ውስጥ እንዲውሉ ተገደዋል። በዚህ ሰዓት ሴቶች ከከባድ የስራ ጫና ጀምሮ ለቤት ውስጥ ጾታዊ ጥቃት እየተጋለጡ መሆኑም የዓለም አቀፍ ሁኔታ ሆኗል። ኢትዮጵያ ውስጥም ከጾታዊ ጥቃት ጋር የሚሰሩ ድርጅቶች የኮቪድ-19 ወረርሽኝን ለመከላከል በሚል በተወሰደው እርምጃ ሳቢያ ሙሉ ለሙሉ አገልግሎት እየሰጡ አይደለም። ጥቃት የደረሰባቸው ሴቶች በየፖሊስ ጣቢያውና በሴቶችና ሕጻናት ጉዳይ ቢሮዎች ማረፊያ ፍለጋ ላይ ባሉበት ሰዓት የሴቶች ማረፊያና ልማት ማህበር ከተባበሩት መንግስታት የሴቶች ጉዳይ ድርጅት ዩኤን ዊሜን ጋር በመተባበር የድንገተኛ ጊዜ የሴቶች መጠለያ ከፍቷል። ሰናይት ዘውዴ የማህበሩ ፕሮግራም አስተባባሪ ናቸው።
እንደሚታወቀው ወርልድ ሄልዝ ኦርጋናይዜሽንም ባወጣው መረጃ መሰረት ዶሜስቲክ ቫዮለንስ በጣም ጨምሯል ከሌላው ጊዜ በተለየ የሚል ሪፖርትም አለ እና 6 ሼልተሮች አሉን በአጠቃላይ በተለያየ ቦታ ላይ በደሴ፣ በደቡብ፣ በኦሮሚያ እና አዲስ አበባ ላይ ማለት ነው። ሁሉም ሼልተሮች ግን በሽታውን በመፍራት ዝግ ናቸው። እኛም እንደዚሁም የሌሎቹም ሼልተሮች ማለት ነው ውስጥ ያሉት ልጆች ለመጠበቅ ተመርምሮ የሚገቡበት ሁኔታ ስለሌለ እየተቀበልን አልነበረም። በዚህ ሁኔታ ግን ከፖሊስም ከተለያዩ የፍትህ አካላት ጋር ስንነጋገር ጉዳዩ በጣም እየጨመረ ሴቶችም ወደ እነሱ እየመጡ እንደሆነ ሰማን። እኛ በእነሱ በኩል ነው የምንቀበለው ችግር የደረሰባቸውንም ሰዎች እንዳናስገባ እንደነገርኩሽ ችግሩ የበለጠ ያሰጋል። እንዳንተው ደግሞ ልጆቹ ከደረሰባቸው በደልና ግፍ በተጨማሪ አሁንም ሌላ ችግር ላይ እየወደቁ ነው ያሉት እና ምን ማድረግ አለብን የሚለው ነገር በጣም እያሳሰበን ነበር የነበረው። ኢትዮጵያ ኔትወርክ ኦፕን ሼልተር የሚባል ጥምረት አለን። እሱ 7 ናቸው ከአልሳድ ጋር። አልሳድ እንደ ሊድ ኦርጋናይዜሽን ሆኖ ይህ ሽልተር መከፈት እንዳለበት ተነጋገርን እና የመለው ፈንድ የሚያደርገው በዛ ሁኔታ ሊከፈት ቻለ ማለት ነው። ይሄ ነው እንግዲህ መነሻው ሽልተሩ የተከፈተበት። እንግዲህ ከተከፈተ 1 ሳምንት ሆኖ ገና ቫይረሱ አገራችን ላይ ያው እኛ ጋር የነበረበት ሁኔታና ሌላው ዓለም ላይ አንድ አልነበረም። ኢንፎርሜሽኑ ነበረን እየከፋ የመጣው አሁን ነው ከአንድ ወር ከምናምን በፊት ባለው ሁኔታ ማለት ነው። እና በዛ ጊዜ ውስጥ እንዲህ አይነት ነገሮች በጣም ከኛ ጋር የሚሰሩ አጋር ድርጅቶች እንደ ፖሊስና ፍትህ አካላት ይደውላሉ። እንዲህ አይነት ችግር ደርሷል፣ እባካችሁ ወደ እናንተ ልናመጣ ነበር፣ ምን ይሻላል እያሉ በተደጋጋሚ ከሌላው ጊዜ በተለየ ነበር የሚጠይቁንና ጉዳቱ ሁኔታ ከሌላው ጊዜ በተለየ ጨምሯል፣ በትክክል ጨምሯል።
አሁን ላይ በኮቪድ-19 ስጋት ሳቢያ ሴቶች ጥቃትን ለመጠቆም እየወጡ አለመሆናቸውን ጠቅሰው ይህ ወረርሽኝ ሲያልፍ ግን ብዙዎች ወደ ፍትህ አካላት ይመጣሉ የሚል እምነት እንዳላቸውም ይናገራሉ።
ደወልልን የነበረው ስልክ እጅግ በጣም በርካታ ስለነበረ አሁን መከፈቱን ሲሰሙ ደግሞ ጥቃት የደረሰባቸውን ሰዎች ወደኛ ማምጣታቸው አይቀርም። አሁን ሰው እየወጣም አይደለም ያለው ስርዓት ላይ ነው በሽታው ብዙ ኢንፎርሜሽኖችን ወደዛ ወደዚህ እንዳያደርግ የያዘው ነገር ስላለ ነው እንጂ ምክንያቱም ከኛ ልምድ ተነስቼ ጥቃቶች የሚደርሱት በጣም በቅርብ ሰዎች በአባት በወንድም በአጎት ወይም ከክፍለ ሀገር እናስተምራለን ብለው በሚያመጡ የቅርብ ሰዎች ነው የሚሆነው እና እነዚህ ልጆች እንደዚህ አይነት ሁኔታ ደርሶባቸው በየአካባቢና በየቦታው እንዲህ አይነት ነገሮች ቢወጡ ይሄኛው ብቻ ሽልተር ይበቃል የሚል እምነትም የለንም። እኛ ያው ካለው ከስራ ሁኔታ በቅርበት ስለምናይ ማለት የቅርብሽም ሰው እንደዛ የሚያደርግሽ ከሆነ ወይ ጎረቤት ነው ሊጠቁም የሚችለው ወይ ትምህርት ቤት ነው ወይ እንዲህ በአንድ አጋጣሚ ነው እንዲህ አይነት ነገሮች ሊወጡ የሚችሉት። ልጆች ስለሚሰሩ አይናገሩም። ስለዚህ ፖሊሶች እነዛ ልጆች የሚያጋምጡ ተባደራ መልኩ ማስቀመጣቸው የፍርድ ጉዳዩ በትክክል እንዲያልቅ ያደርጋል። አንዳንዶቹ ደግሞ ብዙ ነገሮች ስለሚፈጠሩባቸው እነሱ ነገሮችም ሕክምና ያስፈልጋቸዋል። ምናልባት ያ ነገር ጎልቶ ወጥቶ ያየ ሰው ካለ እንዲህ አይነት ነገር አለ ብሎ ሲጠቆም ፖሊሱ ወይ አንድ አካል እዛ ጋር ይደርስና የሚመጡበት ሁኔታ ይመቻቻል። እና እኔ አሁን እያሰጋኝ ያለው እንደዚህ አይነት ሁኔታዎች እየተፈጠሩ አይደለም ማህበረሰቡ በሌላ ነገር አእምሮውን ስለተጨነቀና ስለተያዘ እንዲህ አይነት ነገሮች እየቆዩ በጣም እየገፉ ከወጡ በኋላ ነው ይደርሳሉ ብለን የምናስበው ማለት ነው።
አሁን አዲስ በተከፈተው የድንገተኛ የሴቶች መጠለያ ውስጥ የሕክምና አባላት እንዳሉና ኮቪድ-19ን ለመከላከልም ተገቢ የሆነ ጥንቃቄ እየተደረገ መሆኑን ገልጸው ይህን መጠለያ እንዲከፍቱ ላገዛቸው ባለድርሻ አካላትም ምስጋና አቅርበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
የኮቪድ-19 በሽታ በሺዎች የሚቆጠሩ ሰዎችን ሕይወት በቀጠፈበት በአሁኑ ሰዓት በሽታው በቅርቡ ክትባት ተገኝቶለት ለእፎይታ የመብቃት ጉጉት በብዙሃን ዘንድ አይሏል። በመላው ዓለም ላይ ያሉ የዘርፉ ሊቃውንትም ምርምሮችን ማድረጋቸውን ቀጥለዋል። በዚያው ልክ ሳይንሱን ጠንቅቀው ካለመረዳት የመነጨ የተሳሳተ ክትባት ነክ መላምት እየተዛመተ ይገኛል። ለዚያ ነው ስለ ጉዳዩ የተሻለ መረዳት ይሰጡን ዘንድ በዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል ሲዲሲ ውስጥ በከፍተኛ ኃላፊነት ወደሚያገለግሉት ዶክተር ኤርሚያስ በላይ ስልክ የመጣ ነው።
አመሰግናለሁ ሀብታሙ። ኤርሚያስ በላይ ይባላለሁ። እዚህ የአሜሪካን ሀገር አትላንታ ጆርጂያ የሚገኘው ሰንተርስ ዲዚዝ ኮንትሮል ኤንድ ፕሪቨንሽን እዛ በኃላፊነት ነው የምሰራው። በህክምናውና ህክምናን በሚመለከት ጥናት ላይ ኮቪድ-19 ጨምሮ ማለት ነው በዛ ላይ ስራለሁ።
የመጀመሪያ ጥያቄ ላስቀድም። የኮቪድ-19 መቀስቀስ ከተሰማ በኋላ በመላው ዓለም ላይ የሚገኙ የህክምናው ዓለም ጠበብት ክትባት ለማግኘት እየጣሩ ይገኛሉ። በቅርቡ በሽታውን መመከት የሚችል ክትባት የሚገኝ ይመስሎታል?
አዎ ይመስለኛል። በምን ያህል ጊዜ ውስጥ ይገኛል የሚለው ነው እንጂ ጥያቄው። ክትባት ይገኛል የሚል ሙሉ ተስፋ አለኝ። ምናልባት 8-12 ወራት ባለው ጊዜ ውስጥ ለሰዎች ሊደርስ የሚችል ክትባት ይገኛል የሚል ሙሉ ተስፋ አለኝ። ብዙ ጊዜ ክትባትን ቫክሲን ለማግኘት በጣም ብዙ ረጅም ጊዜ ይወስዳል። እስከ 10 ዓመት ድረስ ሊወስድ ይችላል። የኢቦላ ቫይረስን ክትባት እንኳ ብንመለከት 5 ዓመት ያክል ወስዷል ወደ ሰው ውስጥ የሚሰጥ ክትባት እስከሚገኝ ድረስ። በኮቪድ-19 ግን እስከ ዛሬ ድረስ ባልታለመ ባልታሰበ ሁኔታ በትልቅ ፍጥነት ብዙ ቦታዎች ይህንን ክትባት ለማግኘት ፓንደሚክ ደረጃ ላይ ደረሰ ስለሆነ ብዙ ሰዎችን የሚያጠቃ ደግሞ በጣም በቀላሉ የሚሰራጭ ስለሆነ እስከ ዛሬ ድረስ ባልታሰበ እና ባልተጠበቀ ሁኔታ ብዙ ድርጅቶች የክትባት ስራውን በጣም እያጣደፉት ይገኛሉ። አንዳንድ ተስፋ የሚሰጡ ምልክቶችም ይታያሉ።
ዶክተር እርሚያስ እንግዲህ ክትባትን ለማዘጋጀት ቀላል የማይባል ጊዜና ተደራራቢ ሙከራ እንደሚጠይቅ ቀደም አድርገው ጠቅሰውታል። የበለጠ እንዲብራራልን አንድ ክትባት ከጽንሰቱ ጥቅም ላይ እስኪውል ድረስ ማሳለፍ ያለበትን ሂደት እስቲ በወፍ በረር ያስቃኙን።
እሺ፣ እንግዲህ ይሄ አሁን አንተ እንዳልከው በጣም ብዙ ረጅም ጊዜ የሚወስድ በጣም ስራ የሚፈልግ ምንድን ነው ፕሮሰስ ነው። የክትባት የማግኘቱ የራሱ ጉዳይ ራሱ በራሱ ትልቅ ስራ ይወስዳል። በአጠቃላይ በሁለት በኩል መመልከቱ ጥሩ ይመስለኛል። ክሊኒካል የሚባል ደረጃ ወይም ፌዝ አለው። እንደገና ደግሞ ፕሪ ክሊኒካል የሚባል ፌዝ አለው። ክሊኒካል የሚባለው ቫክሲኑ ተሰርቶ በሰዎች ውስጥ ሙከራ ሲጀመር ማለት ነው።
ግን ያ ሙከራ ከመጀመሩ በፊት ፕሪክሊኒካል ፌዝ ላይ ብዙ የሚሰሩ ስራዎች አሉ። ቫይረሱ የትኛው አይነት ክትባት የቫይረሱን ምኑ ቦታ ታርጌት ቢያደርግ ነው ጥሩ ውጤት የሚመጣው የሚለው ፍተሻ ረጅም ጊዜ ይወስዳል፣ በላቦራቶሪ ውስጥ ማለት ነው። አደን እንደሚወጣ ሰው አድርገህ ብታስበው፣ አደን ለማደን የሚወጣ ሰው አንድን እንስሳ እንትን ለማለት የቱ ቦታ ጋር አነጣጥር ላይ በመታው ነው ይሄ አደኑ የሚሳካልኝ ብሎ የሚያነጣጥርበት ቦታ አለ። ቫይረስም እንደዚሁ ነው። ቫይረሱን በክትባት የትኛው ቦታ ጋር ብናጠቃው ነው ቫይረሱን ጨርሰን ማጥፋት የምንችለው የሚለው ጥናት በላቦራቶሪ ውስጥ ረጅም ጊዜ ይወስዳል። ያ ከተገኘ በኋላ ለዛ ቫይረሱን ማጥቂያ ለሚሆን ነገር የሚመረቱ የክትባት ኬሚካሎች አሉ። እነሱ ከተመረቱ በኋላ በእንስሳ ላይ መፈተሽ አለባቸው። ምክንያቱም ለሰው ጤንነት ጉዳት ያመጣሉ ያ ኬሚካል የሚለው ነገር በጣም አስፈላጊ ነገር ስለሆነ በእንስሳት ላይ መጀመሪያ ይሞከራል። እና እንስሳቱ ለምሳሌ በክትባቱ ምክንያት ሕይወታቸው ቢያልፍ ይሄ ወደሚቀጥለው ክሊኒካል ወደምንለው ፌዝ ሰዎች ላይ ወደሚደረገው ሙከራ አያልፍም ማለት ነው። እንደገና ወደኋላ ሄደው እንደ አዲስ ፕሮሰስን መጀመሪያ ያስፈልጋል። ስለዚህ በሁለት ተከፍሎ ፌስ ትሪ ላይ የሚጠናው ጥናት ዋነኛው ጥናት ነው። ብዙ ሰዎችን ከበሽታው እንደሚከላከልና እንደሚጠብቅ በዛ ጥናት ነው የሚገኘው። ያንን ካለፈ ብዙ የክትባቱን ያገኙ ሰዎች በደንብ ከክትባቱ ከጠበቃቸው ከበሽታው ይሄ ክትባት ጥሩ ነው ማለት ነው። ምን ያህል ደግሞ ሳይድ ኢፌክት እንደሚያመጣ እሱም አንድ ላይ አብሮ ይጠናል። ከዛ ወደ ምርት ይኬዳል ማለት ነው።
ከክትባት ጋር ተገናኝቶ ከሚነሱ ጥያቄዎች አንዱ እዚህ በዩናይትድ ስቴትስ እንደሚሰጠው አይነት የጉንፋን ክትባትን ቀድሞ መውሰድ ከኮቪድ-19 ለማገገም ያግዛሉ ወይ የሚል ጥያቄ ይነሳል።
እነሱ እስከዛሬ የሚሰጡ ክትባቶች ከኮቪድ-19 አይከላከሉም። ኮቪድ-19 ቫይረሱ አዲስ ቫይረስ ነው። በጣም በተስፋፋባቸው ቦታዎች በዩሮፕ፣ በአሜሪካን፣ በእስያም፣ በሌሎች በመሳሰሉት አካባቢዎች በሰው ዘር ውስጥ እንደዚህ አይነት ቫይረስ ወይም ስትሬን ቫይረስ ከዚህ በፊት አልነበረም። አዲስ ቫይረስ ነው። ስለዚህ እስከ ዛሬ ያሉ ክትባቶች ከዚህ ከኮቪድ-19 ቫይረስ አይከላከሉም፣ አይጠብቁም።
ሌላ በክትባት ዙሪያ ያሉ አመለካከቶችን ደግሞ እንመርምር። ክትባቶች የጎንዮሽ ጉዳት አላቸው ወይ የሚለው ጉዳይ ይነሳል።
ይሄ ስጋቱ በእውነታ ላይ ያልተመሰረተ ነው። አሁን ቀደም ብዬ እንደተናገርኩት ክትባቶች ለሰው ለመሰጠት ፈቃድ ከማግኘታቸው በፊት በብዙ ሙከራ ውስጥ እና በብዙ ፈተና ውስጥ ፍተሻ ውስጥ ያልፋሉ። እንዳልኩት በሰው ውስጥ እንኳን ሶስት የተለያየ ፌዝ ደረጃ ውስጥ ያልፋሉ። ከነኚህ ዋናው ጥናት የሚደረግበት የጎን የሆነ ጉዳቱን ሳይድ ኢፌክት ምን ያህል አላቸው የሚል ነው። ከፍተኛ ሳይድ ኢፌክት ያለው ቫክሲን ክትባት ለሰዎች እንዲሰጥ ፈቃድ አይሰጠውም።
የምርምር ተከናውኖ ስኬታማ ሆኖ ክትባቱ ተገኘ እንበል። ሌላው ቅሬታ ወይንም ሌላው ስጋት ደግሞ ክትባቱ ከተገኘ በኋላ ወደ ታዳጊ ሀገራት የሚደርስበት ፍጥነት ላይ ነው። መቼ ይደርሳል ተብሎ ይጠበቃል? የሀገራቱ የኢኮኖሚ ሁኔታና ሀገራቱ ያሉበት ደረጃ ክትባቱን ለማግኘትና ክትባቱ እንዲዳረሳቸው እንደ እንቅፋትም እንደ እድልም የሚያገለግልበት ሁኔታ አለ ወይ? ወይስ የክትባቱ ስምሪት የሚጠናበት ዓለም አቀፍ አሰራር አለ ወይ?
እሱ በጣም ጥሩ ጥያቄ ነው። የኮቪድ-19ን በሚመለከት የክትባቱ ዋናው አንተ እንዳልከው ስኬታማ ያለው ክትባት ከተገኘ በኋላ ይሄ የፓንደሚክ ነገር ስለሆነ ኢንተርናሽናል ድርጅቶች ለምሳሌ የዓለም ጤና ድርጅት ወርልድ ሄልት ኦርጋኒዜሽን፣ ሌሎችም በክትባት ዙሪያ የሚሰሩ እንደዚህ የዓለም ድርጅቶች በቅድሚያ ይሄ ለዓለም በተለያዩ ሀገሮች እንዲዳረስ የሚቻላቸውን ሁሉ የሚያደርጉ ይመስለኛል። ምክንያቱም ቅድም እንዳልኩ ይሄ ፓንደሚክ ነው። አንድ ሀገር ውስጥ ብቻ ክትባት አጥፍተኸው የምትቋቋመው በሽታ አይደለም። ይሄ በሽታ በማንኛውም ቦታ በዓለም ላይ በአንድ ሀገር ውስጥ እስካለ ድረስ ሌላው የዓለም ህዝብ በነፃነት አርፎ ሊቀመጥ የሚችልበት ሁኔታ አይደለም። ስለዚህ ክትባቱ በተቻለ መጠን ወደ ብዙ ሀገሮች እንዲደርስ የተለያዩ ድርጅቶች ብዙ ጥረት እንደሚያደርጉ ተስፋ አለኝ።
ዶክተር ኤርሚያስ በላይን ለቀደመው ቃለ ምልልስ አመሰግናለሁ። የኮሮና ቫይረስ ወረርሽኝ በመላው ዓለም መዛመቱን ተከትሎ በዓለም ላይ የሚገኙ የጤናው ማህበረሰብ አባላት ጭንቀት ውስጥ ገብተዋል። በአፍሪካ ምርመራ እየተደረገላቸው የሚገኙ ሰዎች ቁጥር አነስተኛ መሆኑና የተሟላ የጤና መሰረተ ልማት አለመኖር የስርጭት መጠኑ አነስተኛ እንዲሆን እንዳደረገው ይገመታል። ቪኦኤ ባሰናዳው የኮሮና ቫይረስ ስርጭትን የተመለከተ ውይይት ከተመልካቾች ለተነሱ ጥያቄዎች ባለሙያዎች ምላሽ ሰጥተዋል። አራሻር ባሳዲ ስለ ውይይቱ ያጠናቀረውን ዘገባ ስመኝሽ ቆየ እንደሚከተለው አቀናብረዋለች።
ሰላም፣ ሊኖርድ ሞዱ እባላለሁ። እንኳን ወደ ስትሬት ቶክ አፍሪካ ልዩ የኮሮና ቫይረስ ዝግጅት በሰላም መጣችሁ። በዋሽንግተን ዲሲ የሚገኘው የቪኦኤ አፍሪካ ክፍል በቅርቡ በበይነ መረብ አማካኝነት ከተመልካቾች በኮሮና ቫይረስ ዙሪያ ለተነሱ ጥያቄዎች ባለሙያዎች እንዲመልሱ አድርጓል። ጌታቸው እሸቱ የተባለ አድማጭ ከናይሮቢ ኬንያ ጥያቄ አለው።
የኮሮና ቫይረስ እንደ ጉንፋን ከመሳሰሉት ቫይረሶች በምን ይለያል?
በውይይቱ ላይ ከደቡብ አፍሪካ ከተጋበዙት አንዱ ዶክተር ሳሊም አብዱል ካሪም ይመልሳሉ።
እንደዚህ አይነት ቫይረስ ከዚህ በፊት አጋጥሞን አያውቅም። የሰው ዘር ይህንን አይቶ አያውቅም። ለዚያ ነው ሁላችንም ለአደጋ ተጋላጭ ሆነን ነው።
ሌላው ልዩነት ቫይረሱ የሚሰራጭበት ፍጥነት ነው። በአማካይ አንድ በጉንፋን የተያዘ ሰው ወደ ሌላ አንድ ሰው ሊያስተላልፍ ይችላል። በኮሮና ቫይረስ ለተያዘ ሰው ግን ይሄ ቁጥር ወደ 2-3 ሰው ከፍ ይላል። የጤና አገልግሎት ተቋማት በቫይረሱ የተያዘን ሰው በምን መልኩ ነው የሚያክሙት በሚል የተጠየቁት ከናይጄሪያ የተጋበዙት ዶክተር ኢብራሂም አቡበከር ሲመልሱ
በቅድሚያ በናይጄሪያ ላሉ ሁሉም ክልሎች ቢያንስ 300 አልጋዎች ያሉት የጽኑ ህሙማን መርጃ ማዕከልና እንደ የኢንፌክሽን መከላከያ ግብዓቶች፣ የፊት መሸፈኛና የመሳሰሉት የሕክምና ግብዓቶች እንዲዘጋጁ ተደርጓል።
ህብረተሰቡ ለኮሮና ቫይረስ ያለው ምላሽ ምን ይመስላል? ከቡርኪና ፋሶ አስተያየት እንዲሰጡ ለተጋበዙት ዶክተር ሞሙኒ ሚያኦኔ የቀረበ ጥያቄ ነበር።
ብዙ ሰዎች አሁንም ኮቪድ-19 ከምዕራቡ ዓለም የመጣና ነጮችን ብቻ የሚይዝ ነው ብለው ያስባሉ። ለምሳሌ በቡርኪና ፋሶ በቫይረሱ የተጠቁት ሀብታሞች ብቻ ይመስሏቸዋል።
እንደዚህ አይነት አስተሳሰቦች የመነጩት ወደ ውጭ ሀገር የመጓዝ አቅም ያላቸው ሀብታሞች ብቻ ናቸው ከሚል ነው። የቡርኪና ፋሶ ዶክተር ሞሚኒ ኒያኔ እንዳሉት እንደዚህ አይነት መሰረተ ቢስ አስተሳሰቦችን አጥፍቶ ትክክለኛ መረጃ መስጠት ያስፈልጋል። ሞዱ ቀጣዩን ጥያቄ ኒውዮርክ ውስጥ ለሚሰሩ ኢትዮጵያዊ ዶክተር አቀረበችላቸው። ሆስፒታል ውስጥ ሆነሽ ቀንሽ ምን ይመስላል? ምን ልትነግሪኝ ትችያለሽ?
ገና ወደ መጠበቂያ ክፍል ሲገባ የአስቸኳይ ሕክምና ክፍል መስጫ ነው የሚመስለው። ሰዎች ሲያስሉና በትኩሳትና ራስ ምታት ሲሰቃዩ ይታያሉ። ወደ አስቸኳይ ሕክምና ክፍል ሲገባ ደግሞ በጣም ብዙ በሽተኞች የመተንፈሻ መርጃ መሳሪያ ተገጥሞላቸው ይታያሉ። የመቃብር ስፍራ እጥረት የመናፈሻ ቦታዎችን ሳይቀር ወደ መቃብር ቦታ እንድንቀይር እያስገደደን ነው።
የቪኦኤ አፍሪካ ቋንቋ ክፍል ያዘጋጀውን ይህን በኮሮና ቫይረስ ላይ የተሰናዳ ልዩ ውይይት በቪዲዮ ለመመልከት ዌብሳይታችንን መጎብኘት ትችላላችሁ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁም እናመሰግናለን። ሳውዲ አረቢያ በቅርቡ ጀምሮ የነበረውን ኢትዮጵያውያን ስደተኞችን ከግዛቷ የማስወጣት እርምጃ በጊዜያዊነት እንዳቆመች ተሰምተዋል። ይህም በተመለከተ እስክንድር ፍሬው በሳውዲ አረቢያ የኢትዮጵያ አምባሳደር የሆኑትን አብዱልአዚዝ አህመድን አነጋግረዋል።
በእኛ በኩል በጣም ሰፊ ሰው በአንድ ጊዜ መጥቶ ዝግጅት ማድረግ ያስፈልጋል። ኳራንቲን ማስገባት ያስፈልጋል። ኳራንቲን ከገባ በኋላ ጊዜውን ጠብቆ እንዲሄዱ ማድረግ አለብን። ለዛ ሁሉ ሰፊ ወጪ ስለሚያስፈልግ፣ ሰፊ ዝግጅት ስለሚያስፈልግ ብለን ነው ትንሽ ፋታ ስጡንና ተዘጋጅተን እንወስዳቸዋለን ብለን ያልነው።
ያንን ጥያቄ ያቀረባችሁት ለሳውዲ አረቢያ መንግስት ማለት ነው?
አዎ። እና እነሱም እየተባበሩ ነው ያሉት። አሁን
ጥያቄውን ተቀብለው ከመቼ ጀምሮ ነው ኢትዮጵያን ስደተኞችን ከሳውዲ ወደ አዲስ አበባ መመለስ ያቆሙት?
አንድ 3-4 ቀን ይሆናል አሁን። ከዛ በፊት ተነጋግረን እያደረግን ያለ ነው። አሁን ግን ለተወሰነ ቀናት እንዳልኩ 3-4 ቀን ቆመዋል። እኛ ዝግጅት አድርገን ተነጋግረን እንቀጥላለን ብለን በጠየቅናቸው መሰረት
አምባሳደር አብዱልአዚዝ አክለው እንዳሉት ሳውዲ አረቢያ ወደ ሀገራቸው መመለስ የጀመረችው የኮሮና ቫይረስ ወረርሽኝ ከተከሰተ በኋላ ከየመን ጋር በሚያዋስነው ድንበሯ በኩል የገቡ ኢትዮጵያውያንን ነው። ሶማሊያን አቋርጠው በጅቡቲ በኩል አድርገው ቀይ ባህርን ተሻግረውና በብዙ ስቃይ ውስጥ አልፈው በየመን በኩል ሳውዲ አረቢያ የሚገቡት የነዚህ ኢትዮጵያውያን ቁጥር ደግሞ መጨመሩን ያስረዱት አምባሳደር አብዱልአዚዝ አህመድ ስደተኞቹ የገጠማቸው ላለው ችግር ተጠያቂ የሚያደርጉትም በዚህ የወረርሽኝ ጊዜ እንኳን ከድርጊታቸው ያልተቆጠቡ ህገወጥ የሰዎች አዘዋዋሪዎችን ነው። የኮሮና ወረርሽኝ ከተከሰተ በኋላ እንዲያውም የነዚህ ህገወጦች ድርጊት ተጠናክሮ መቀጠሉን የጠቀሱት ኮረርሽኙ በፊት በየመን በኩል ወደ ሳውዲ አረቢያ ይገቡ የነበሩት ኢትዮጵያውያን ቁጥር በቀን ከ200 እስከ 300 እንደሚገመት የሀገሪቱን ባለስልጣናት በመጥቀስ ተናግረዋል አምባሳደሩ። ኮረርሽኙ በኋላ ግን በቀን የሚገቡት ቁጥር የጨመረበት ሁኔታ እንደነበር ጠቁመዋል። እናም ኢትዮጵያውያኑ ስደተኞች የእርስ በርስ ጦርነት ውስጥ ባለችው የመን ውስጥ በመቆየትና ወደ ሳውዲ አረቢያ ገብቶ በመባረር አጣብቂኝ ውስጥ መሆናቸውን ነው አምባሳደሩ ያስታወቁት።
በጣም የሚያሳስብ ነው። ድንበራችን ሀገራችን ድንበር ተዘግቶ ያንን ጥሰው ነው በዜጎቻችን እየተጫወቱ ያሉት። በጣም ጥቂት በሰው ደም የሚነግዱ ደላሎች፣ ትራፊከሮች፣ እነሱ ላይ ሁሉም ኢትዮጵያዊ ተረባርቦ እርምጃ ካልወሰደ አደጋው በጣም የከፋ እየሆነብን ነው ያለው። ዜጎቻችን እየተሰቃዩ ነው ያሉት። አጣብቂኝ ውስጥ ነው ያለ ነው አሁን። እዛ እነዚህ ድንበራቸውን ዘግተው እንዳይገቡብን ካሉ እዛ ያሉት ዜጎቻችንስ ምን ይሁኑ? እልቂት ሊመጣ ነው። ጦርነት መካከል ነው ያሉት። አንዳንዱን እንዲያውም እነዚህ እንደሚነግሩን አስታጥቀው ይጠቀሙባቸዋል። የመን ውስጥ ሁቲዎችን ነው የሚሉት እንግዲህ አስታጥቀው ሁቲዎቹ ወደ ድንበራችን እንዲገቡ እያረጉ ግማሹን ደግሞ እያስታጠቁ ነው ብለው ነው የሚነግሩን እዚህ የሳውዲ መንግስት። እና ይሄ ነገር እያንዳንዱ ኢትዮጵያዊ አውቆ አገር ቤትም ያለው ቤተሰቦቻቸውም ልጆቻቸውን ከብታቸውን ሽጠው ምን ብለው ለደላሎቹ ሰጥተው ስቃይ ውስጥ እንዳያስገቡ በእናንተ በኩልም ከፍተኛ ቅስቀሳ ካላደረጋችሁ ሁኔታው በጣም መጥፎ ነው።
የሳውዲ አረቢያ መንግስት ወደ አገራቸው የመለሰው የኮሮና ወረርሽኝ ከተከሰተ በኋላ በየመን በኩል የገቡትን ስደተኞች ብቻ መሆኑንም የኢትዮጵያው አምባሳደር ተናግረዋል። የኮሮና ወረርሽኝ ከመከሰቱ በፊት ከገቡትና ኑሯቸውን በዚያ ካደረጉት መካከል ግን የተመለሰ አለመኖሩን የገለጹት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዛሬው የጋቢና ጥንቅር በዚሁ ተጠናቋል። ትዝታ በላቸው የመሰናዶ አርታኢ፣ ኤልያስ አስማራ የመሰናዶ አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለን። ሰናይ ምሽት። I don't
Tunen radio ne vioe ta gantasan oromote.